ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 17 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም መበረዝ ስራው የሆነ ወያኔ በራሱ አፍክሮ ወይም በወያኔነት ራሳቸውን ያረከሱ ሴቶችን ዝርዝሮ ጀግና ሴቶች ብሎ ሊያሻሽጥ ሲሞክርም እያየን ነውና ለፍትህና ለዲሞክራሲ የታገሉትን እናቶችና እህቶቻችንን ማክበር የግድ ሆኖ ይገኛል። እውነተኛ ጀግኖቻችንን እንዘክር እናክብር በሚል ርዕስ የቀረበ ጽሑፍ ነው። በማከታተልም የተለያዩ የሴቶችን ተጋድሎና ትግል በሚመለከት በቀረቡ ጽሑፎች የመጀመሪያው ክፍል ዝግጅታችንን እናጠናቅቃለን። በቅድሚያ ዜና እሁድ መጋቢት 16 ቀን ከሰዓት በኋላ የወያኔ አገዛዝ የጸጥታ ኃይሎች ከረጅም ዓመታት እስራት በኋላ በቅርቡ የተለቀቁትን ዜጎች ያሰረ መሆኑ ታወቀ። የታሰሩት ከ12 በላይ መሆናቸው ሲገለጽ ከነሱም ውስጥ አንዱ አለም አራጌ፣ እስክንድር ነጋ፣ ተመስገን ደሳለኝ፣ በፈቃዱ ኃይሉ፣ ማህሌት ፋንታሁን፣ ዘላለም ወርቃገኘው፣ ወይንሸት ሞላ፣ አዲሱ ጌታነህ፣ ተፈራ ተስፋዬ፣ ይነቃቸው አዲስና ስንታየው ቸኮል ይገኙባቸዋል ተብሏል። ግለሰቦቹ የታሰሩት በአዲስ አበባ ጀሞ ተብሎ ከሚጠራው አካባቢ በወጣቶች አሰባሳቢነት በእስር ላይ ቆይተው ለተፈቱ ዜጎች ምስጋና ለማቅረብ በተደረገ ዝግጅት ላይ እንደተገኙ መሆኑ ታውቋል። ለታሰሩበት ምክንያት የወያኔ ባለስልጣኖች የሰጡት ምክንያት ባልተፈቀደ ቦታ መሰባሰብና ኮከብ አልባ ባንዲራ መስቀል የሚል እንደሆነ አንዳንድ ዜጎች ከዜና ምንጮች ገልጸዋል። በአደባባይ እስካልሆነ እንደ ሰርግ፣ ለቅሶና ለመሳሰለው በቤት ውስጥ ወይም በቀጠር ግቢ የሚደረግ የግልና ባህላዊ ስብሰባ የወያኔ የአስቸኳይ ጊዜ አዋጅ እንደማይከለክልና የቅድሚያ ፈቃድ እንደማይጠይቅ ግልጽ ሆኖ ሳለ ግለሰቦቹ የታሰሩት በማናለብኝነት ነው የሚሉ ክፍሎች እርምጃው በህዝባዊ አመጽ ግፊት የተለቀቁትን ዜጎች በዘዴና በመሰሪ ተኮል እንደገና ለማሰር የታቀደ ነው ይላሉ። ታሳሪዎቹ በመጀመሪያ ተወስደው የነበረው በነፋስ ስልክ ላፍቶ ክፍለ ከተማ በሚገኘው በለቡ ፖሊስ ጣቢያ ሲሆን ከዚያ በኋላ ወደ ጎተራ ፖሊስ ጣቢያ መወሰዳቸውም ታውቋል። ቅዳሜ መጋቢት 15 ቀን አዲስ ህጋዊ ፓርቲ ለመመስረት ሲንቀሳቀሱ የነበሩ 19 ሰዎች በባህር ዳር የታሰሩ መሆናቸው ታወቀ። ቅድመ ፓርቲ ስብሰባ ለማድረግ ከተለያዩ ቦታዎች ባህር ዳር የተሰባሰቡት ሰዎች በኮማንድ ፖስት አባላት ለእስር የተዳረጉ ሲሆን ከተያዙ በኋላም ድብደባ ተፈጽሞባቸዋል ተብሏል። ከታሰሩት መካከል በወሎ ዩኒቨርሲቲ መምህር የነበሩትና አሁን በጥብቅና ስራ ላይ የተሰማሩት ዩሱፍ አህመድ፣ በወሎ ዩኒቨርሲቲ መምህር በለጠ ሞላ፣ በአዲስ አበባ ዩኒቨርሲቲ መምህር ዳንኤል አበባው፣ አማራ ቴሌቪዥን ጋዜጠኛ ንጋቱ አስረስ እንዲሁም ጋሻው መርሳ የተባሉ ግለሰብ ይገኙበታል። እስካሁን ለፓርቲ ምስረታ ሲያደርጓቸው የነበሩት እንቅስቃሴዎች በወያኔው የምርጫ ቦርድ መታወቃቸው ግልጽ ሲሆን ለእስር መዳረጋቸው ብዙዎቹን አስገርመዋል። በተመሳሳይ ዜና የወያኔ አገዛዝ ኮማንድ ፖስት ባለፈው ሳምንት መጨረሻ ላይ በተለያዩ ቦታዎች በርካታ ሹማምንትን ያሰረ መሆኑም ተነግሯል። በምስራቅ አረርጌ የባቢሌ ወረዳ የጸጥታ ሹም የነበረው ሐምዛ አብዱ በኮማንድ ፖስት አባላት የታሰረ መሆኑን የአካባቢው ባለስልጣኖች ለዜና ምንጮች የገለጹ ሲሆን ታስሮ ወዴት እንደተወሰደም አልታወቀም ተብሏል። እንዲሁም በምዕራብ ሐረርጌ የሚኤሶ ከተማ አስተዳዳሪና ሌላ የኦህዴድ ባለስልጣን ታስረው የተወሰዱ መሆናቸውን የድርጅቱ የአካባቢ ቢሮ ለዜና ምንጮች ገልጿል። በዚሁ በምዕራብ አረርጌ በአስበተፈሪ ጭሮ ከተማ ሼክ ኢብራሂም የሚባሉት ኢማም ኮማንድ ፖስት ያሰራቸው መሆኑ ተነግሯል። ያስቸኳይ ጊዜ አዋጅ ከታወጀ ጀምሮ በርካታ የወዴድ ባለስልጣኖችና አካባቢው መሪዎች በወያኔ ኮማንድ ፖስት ይዘው መታሰራቸው ይታወቃል። ከነዚህም ውስጥ የምስራቅ ሐረርጌ ዋና አስተዳዳሪ የኦሮሞ አካባቢ ምክትል ፖሊስ ኮሚሽነር፣ የምስራቅ ወለጋ ዞን ምክትል አስተዳዳሪ፣ የነቀምት ከተማ ከንቲባ፣ የቄለም ወረዳ አስተዳዳሪ እንዲሁም በቅርቡ የታሰሩት የኦሮሞ አካባቢ ቃል አቀባይ አቶ ታዬ ደንዲያ ይገኙበታል። ሱዳንና ካታር በመተባበር አክራሪ ኃይል አደራጅተው በኤርትራ ላይ ወረራ ለማካሄድ እየተዘጋጁ ነው በማለት የሻዕቢያ ባለስልጣኖች የሰነዘሩትን ክስ ሱዳን ያስተባበለች መሆኗ ታወቀ። ባለፈው ሳምንት መጨረሻ ላይ የሻዕቢያ መንግስት ባሰራጨው መግለጫ በየካቲት ወር ውስጥ መሐመድ ጃማ የተባለ ግለሰብ መሪነት አክራሪ የእስልምና ፍልስፍና ይዞ የሚንቀሳቀሰው ድርጅት ሱዳን ውስጥ በድብቅ ቢሮ ከፍቶ የፖለቲካ እንቅስቃሴ እንዲያደርግና ግለሰቦችን እንዲያሰለጥን በሱዳን ባለስልጣኖች ተፈቅዶለታል ብሏል። የሻዕቢያው መግለጫ በተጨማሪ በግለሰቡ ለሚመራው ድርጅት እንቅስቃሴ ካታር የገንዘብ ምንጭ መሆኗን ጠቁሞ ለሱዳን መንግስትም 3 ሚግ አውሮፕላኖችን የሰጠች መሆኑን ገልጿል። የሱዳን መንግስት እሁድ መጋቢት 16 ቀን በሰጠው መግለጫ የሻዕቢያ ክስ መሰረተ ቢስ ነው ካለ በኋላ በኤርትራ ድንበር የምትገኘው የከሰላ ከተማ ለዲፕሎማቲክ ተቋሞች ክፍት በመሆኗ በመሬት ላይ ያለውን እውነታ ማንም አጣርቶ ሊደርስበት ይችላል ብሏል። እሁድ መጋቢት 16 ቀን ምሽት በሶማሊያ ዋና ከተማ በሞቃዲሾ ከፓርላማው ህንጻ አጠገብ የፈነዳው መኪና ላይ የተጠመደ ቦምብ ቢያንስ 4 ሰዎችን የገደለ መሆኑ ተነግሯል። ከሞቱት መካከል የመኪናው አሽከርካሪ፣ 2 ወታደሮችና 1 ሌላ ፖሊስ ያሉበት መሆኑ ሲታወቅ ከ10 ሰዎች በላይ የቆሰሉ መሆናቸውም ታውቋል። ቦምቡ የፈነዳው በመፈተሻ ጣቢያ ላይ መኪናው ተጠርጥሮ እንዲቆም ከተደረገ በኋላ ሲሆን ለጥቃቱ አልሽባብ ኃላፊነት ወስዷል። ከሶስት ቀን በፊት በተመሳሳይ መንገድ ወሂሊዬ በተባለ ቦታ በፈነዳ ቦምብ 14 ሰዎች መገደላቸውና ከ10 በላይ መቁሰላቸው ይታወሳል። የቀድሞው የአንጎላ ፕሬዝዳንት ልጅ ጆሴ ፊልሜኖ ዶስ ሳንቶስ የመንግስት ገንዘብ በመዝረፍና በሙስና የተከሰሰ መሆኑና ከሀገር እንዳይወጣ የተከለከለ መሆኑም ተነግሯል። የቀድሞው ፕሬዝዳንት ልጅ ከቀድሞ የብሔራዊ ባንክ ገዢ ጋር በመሆን ከ500 ሚሊዮን ዶላር በላይ የሆነ የሀገሪቱን ሀብት ህገወጥ በሆነ መንገድ በእንግሊዝ ሀገር ወደሚገኝ የባንክ ሂሳብ አላግባብ እንዲዛወር አድርጓል በሚልም ተከሷል። ገንዘቡ የተላለፈለት የእንግሊዝ ባንክ ጉዳዩን አጣርቶ ለመመለስ የተስማማ መሆኑም ተገልጿል። የፕሬዝደንቱ ልጅ አባቱ በስልጣን በነበረበት ወቅት የአንጎላ ብሔራዊ ሀብት የቦርድ ሊቀመንበር ነበር። ፕሬዝደንት ዶስ ሳንቶስ ባለፈው ዓመት ከስልጣን መነሳታቸው የሚታወቅ ሲሆን በእሳቸው እግር የተተኩት አዲሱ የአገሪቱ ፕሬዝዳንት በዘረፋ የአፍሪካ ሀብታም ሴት ለመባል የበቁትን የዶስ ሳንቶስን ሴት ልጅ ኤዛቤል ዶስ ሳንቶስን ከነዳጅ ኩባንያ ኃላፊነት ማባረራቸው ይታወሳል። በሩሲያ በሳይቤሪያ በሚገኝ አንድ የገበያና የመዝናኛ ቦታ ላይ የተነሳው የእሳት ቃጠሎ ለ64 ሰዎች የህይወት ማለፍ ምክንያት መሆኑ ተነግሯል። እሳቱ የጀመረው በላይኛው ፎቅ ላይ ከሚገኙ ሱቆችና የሲኒማ ቤት አዳራሽ ሲሆን መውጫ በሮች በመዘጋታቸው ምክንያት ብዙ ጉዳት ሊደርስ ችሏል ተብሏል። ከሟቾቹ መካከል አብዛኞቹ ልጆች መሆናቸው ሲነገር፣ በኃላፊነት የሚጠየቁ ግለሰቦችም ለምርመራ የተያዙ መሆናቸው ታውቋል። መውጫ በሮቹ መዘጋት በተጨማሪ የእሳት ማጥፊያ መሳሪያዎች አለመስራታቸውና የተቀነባበረ የማምለጫ አደረጃጀት በመጉደሉ ከፍ ያለ አደጋ ሊደርስ ችሏል ተብሏል። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠቃልላል። ሁለታሽን በምን አደካሰት የምስጋና ቃላት ስዳነሰኝ I'm going to be a little bit of 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 a little b እውነተኛ ጀግኖቻችንን እንዘክር እናክብር። ውድ ሕይወታቸውን ሰጥተው ዛሬ በእኛ ጉደኛ ዘመን እንደሚባለው ጊዜን ሳይሆን ሕይወትን ሰውተው አገር ያቆዩልንን ጀግኖች ማክበር ቀርቶ ማንነታቸውን ማወቅ የተሳናቸው ዜጎች በስተዋልና ይከባድ ስህተት ይታረም ማለቱ አስፈላጊ ሆኖ መጥቶብናል። ጀግኖቹን ካላከበርን ቀጣዩ ትውልድ አራአያን ያጣል። ይባስ ብሎ ደግሞ ባንዳና ከሃዲን አገር ወዳድ ብሎ የሚያከብርበት አሰቃቂ ክስተት ሊመጣብንም ይችላል። ታከለ ማለቱ ይቀርና ኃይለ ሥላሴ ጉግሳ፣ ተስፋዬ ደበሳይ ማለቱ ቀርቶ፣ ፍስሐ ደስታ፣ ጸጋዬ ገብረ መድኅን ማለቱ ቀርቶ፣ መለስ ዜናዊ ማለቱ ምጸት ይሰፍርብናል። አውጣነ ከዚህ አይነቱ ውርደት ብንል ተገቢ ነው። ኢትዮጵያ በልጆቿ ተከብራ የቆየች አገር ናት። አያሌ መስዋዕትነት ለክብሯና ነጻነቷ ሲባል ተከፍሏል። ታዲያ የጀግኖች ጉዳይ ሲነሳ ዋናዎቹን በሚገባ ክብር ሰጥቶ የሚቀርብ አለመሆኑ ሐቅ ነው። ኢትዮጵያ በአባቶቻችን ደም ተከብራ ቆየች ሲባል እናቶቻችንና እህቶቻችን የነበራቸውን ከፍተኛ ሚናና ቦታ በሚገባ አያቀርብም። እየተከበረ ያለው የአድዋ ድል የምኒልክና የወንድ ጦር አበጋዞቹ ድል ብቻ ሳይሆን የጣይቱና የብዙ ሺህ ሴቶችንም ጥረት የያዘ ነበር። ልጅ ወልደው ልጆቻቸውን በአገር ወዳድነት ቃኝተው የሚያሳድጉ እናቶች ሁሉ ጀግኖቻችን ናቸው። የሚመጣውን ችግርና መከራ ተሸክመው በርታ ግፋ ያሉትና የሚሉት እናቶች ጀግኖች ናቸው። አለነሱ ወንዱም በውጊያ መስክ ባልተሰለፈ ነበር። ታሪክን ማበላሸት መበረዝ ስራው የሆነ ወያኔ በራሱ አፍቅሮ ወይም በወያኔነት ራሳቸውን ያረከሱ ሴቶችን ዝርዝሮ ጀግና ሴቶች ብሎ ሊያሻሽጥ ሲሞክርም እያየን ነውና ለፍትህና ለዴሞክራሲ የታገሉትን እናቶችና እህቶቻችንን ማክበር የግድ ሆኖ ይገኛል። ዛሬም ቢሆን ሴቶች በስፋትና በብዛት በሚካሄደው ትግል ካልገቡ እርባና ያለው ውጤት እንደማይገኝ መናገር ይቻላል። ፖለቲካ የወንዶች ክበብና ክልል ሆኖ በመቆየቱ ትግሉ መጎዳቱን መገንዘብ ያለብን ጊዜም ነው። አንድም የተቃዋሚ ድርጅት ሆነ የትግል መሪ የሆነች ሴት ለመጥቀስ አለመቻላችንም የሚካድ ጉድለት አይደለም። በጣሊያን ወረራ ጊዜ ፋሽስቶቹን በሁሉም መስክ በመፋለም ሴቶች ከፍተኛ ሚና ነበራቸው። ግን ወንድ አርበኞች ጀግኖች ሲባሉ ብዙዎቹ ሴቶች አይጠቀሱም። ምኒልክ፣ ጣይቱ፣ ገረሱ፣ ዘርአይ ወዘተ የሚለው ትውልድ ስማቸውን እንኳን አያውቅም። በአስከፊው የደርግ ዘመን ሴቶች ከፍተኛ መስዋዕትነትን ከፍለዋል። ከኡኡታ ኮሚቴና ከልጆቻቸው ጎን መቆም ብረታን ስቶም መታገል በሁሉም መስክ ሴቶች በ66 አብዮትም በጸረ ደርጉ ትግል ባይሳተፉ ኖሮ ትግሉ የተጓዘውን ሁሉ ሊጓዝ ባልቻለም ነበር። ቀይ ሽብር ልጆቻቸውን ሲቀጥፍባቸው ኦና ቤትና ሀዘን ተሸክመው የተሰቃዩት እናቶቻችን ናቸው። ጀግኖች የጀግኖች እናቶች ፋሽስቶች ልጆቻቸውን ሲያቀማጥሩና ሲያስተምሩ ልጆቻቸውን መቅበር እንኳን ያልቻሉ እናቶች ናቸው። ጀግኖች ብረት ይዞ የሸፈተውማ ሌላ በከተማ ሆነው ውድ ልጆቻቸው ታስረው ሲሰቃዩ ተገድለው በአደባባይ ሲጣሉ ልጅ አልባ ሲደረጉ ስቃይ ባገር ደረጃ ሲሰብ ይህን ሁሉ የቻሉትና ቀቢጸ ተስፋ ውስጥ ያልገቡት እናት እህቶቻችን ገና በቂ ዕውቅና ያልሰጠናቸው ጀግኖች ናቸው። በመሆኑም የፈሰሰውን ባቸው ፍትህ ያለ ይጮሃልና ወንጀለኞቹ ዳግም ተመልሰው ሲጨፍሩና ሲያስመርሯቸው በዝምታልና የሚገባ አይሆንም። ፋሽስቱ መንግስቱማ የሀገራችንን ወጣቶች ፈሽቶ የራሱን ልጆች ግን ወደ ስደት ወስዶ በተረቀው ገንዘባችን አስተማራቸው። ሁሉን ልጆቿን ያጣችናት ምን ትበል? ኢትዮጵያ ምን ትበል? እነ ለገሰ አስፋው፣ ፍስሐ ደስታ፣ ግብረ ስየል ፈጻሚዎቹ ሁሉ በነጻ ሲጨፍሩ ደርግን የታገሉት ስንቶቹ ሕይወታቸው አልጠፋም? በወያኔ ተይዘው ደብዛቸው አልጠፋም? ኢትዮጵያ የፍትህ ሀገር መሆን እንዳቃታት አለች ቢባል ማጋነን አይሆንም። ፋሽስቱ ደርግ የህዝብን ወኔ አጥፍቶ ፖለቲካና ኮረንቲ በሩቁ የሚል መንፈስ አስፍኖ ለነ ወያኔ ያስረክበውን ከፈረጠጠ ከፈረሰ በኋላ ወያኔ በክልልና ጎጥ ሸንሽኖ የአፈና ስርዓቱን በተራው ጭኖብን በቆየው ሁኔታ የሁሉ በተለይም የሴቶች ተሳትፎ በጣም ቀንሶ ቆይቷል። ወያኔ ጀግኖችን ስለሚጠራና የራሱን ነፍሰ ገዳዮችና አገር ሻጮች ጀግኖች ብሎ ሊያቀርብልንም ስለሚጥር ጀግኖችን እያጠፋ ባንዳዎችን ግን እየጠቀመ መሆኑን የምናየው ነው። ለምሳሌ የንጉሱ ልጆችና ዝርያዎች በሀገር ገብተው ንብረታቸውን ተመልሶላቸው በነጻ ሊኖሩ ሲፈቀድ ያዜውን ስርዓት የታገሉት ግን አሁንም ከሀገራቸው እንደታገዱ ናቸው። ፈተን በአፍጢሟ መድፋት የወያኔ ተልእኮ ነውና በግፉ ቀጥሎበታል። ወያኔ ጫካ ሳለ ወጣት ሴቶችን መልምሎ የተጠቀመባቸው ሆኖ ሳለ ዛሬ የሴቶች ሚና ሚዛን ያለው ሊሆን አልቻለም። የናዜብ ዝርፊያ የሴቶች መብት መረጋገጥ ምልክት ነው ካልተባለ፣ ስለዚህም የኢትዮጵያ ሴቶች ጀግኖች የሚገባቸውን ቦታ ይይዙ ዘንድ ትግሉም መቀጠል ያለበት ነው። አለጧሪ የቀሩት እናቶቻችንም እንባ ሊታበስ ይገባዋል። ነፍሰ ገዳዮች ሁሉ ለፍርድ መቅረብና ተገቢውንም ቅጣት መቀበል አለባቸው። የህዝብን ቅጣት ወይም ምህረት ወያኔ በተራው ስንቱን ቤት ዘግቷል ብንል መልሱ በሺ የሚለን ነው። በያቅጣጫው የገደላቸው ወጣቶችና ዜጎች እናት ቤተሰብ አላቸው፣ ፍትህን ይጠይቃሉ። ለዚህም ነው ትግላችን ተፋፍሞ እናት እህቶቻችንንም ጠቅሎ ወያኔን ማስወገድ ያለብን። ለዚህም ነው ይህ እርቀ ሰላም የሚባለው ሁሉ ከወያኔ ጋር ከቶም የሚሰራ አይደለም የምንለው። ሁሉም ተቃዋሚ ኃይሎች የሴቶችን ተሳትፎ ለማብዛት ከፍተኛ ጥረት ማድረግ አለባቸው። ወጣቶች ተኪ ትውልድ ሆነው ለመገኘት ዝግጁነትን ማሳየት ይጠበቅባቸዋል። እያሳዩም ነው ማለትም እንችላለን። በዚህ ላይ ሰፊ የሴቶች ተሳትፎ ሲጨመርበት ድልን ማፋጠኑ የሚታወቅ ነው። ሴት ጀግኖቻችንን እናክብር፣ እንዘክር።
Amen. ሰባት አመት ምረት በኋላ ወደ ፖለቲካው ዓለም ገባው ያለ አንድ ምሁር ፍጅር ከመድረሱ አይነት ሆኖበት የኢትዮጵያ ሴቶች ትግል አያውቁም በሚል የኢራንን ሴቶች በማድነቅ ጽፎ ነበር። የኢትዮጵያ ሴቶች የሀገር ግንባታ የጀርባ አጥንት ሆነው መገኘታቸውን የማያውቀን ሆኖ ነው ማለት ይቻላል። በታሪክ ምዝገባ ተዋበች ቢባል ሌሎቹ ባይነሱም ማንም ሳያውቃቸው ሊያልፋልቻለም። ታይቱ ስንል ስንቷ ሴት ለሀገር ነጻነት ደጀን ግንባር ቀደምም ሆና እንደታገለች ታሪካችን ይነግረናል። ሸዋረገድ ብንልም አያሌ ሌሎች ሴቶችም የሞሶሎኒን ወራሪ ጦር ብረት አንስተው ደጀን ሆነው ታግለው መስዋዕትነትን ከፍለዋል። ወጣት ተራማሽ ሴቶች ለየካቲት አብዮቱ ፍንዳታም ክብሪት ሆነው በአብዮቱም በሚገባ ተሳትፈው የአብዮቱ ድልም በመኮንኖች ሲቀማ በኢሃፓ ዙሪያ ተደራጅተው በቆራጥነት በመታገል አኩሪ ታሪክን በከተማም በገጠርም አስመዝግበዋል። ለመሆኑ የኢትዮጵያ ሴቶች አልታገሉበት ጊዜ ነበርን? በኢትዮጵያ የሴቶች ጭቆና ነበር፣ አሁንም አለ። የሴቶች ትግል የአብዮታዊ ትግል አካልነቱ ተቀባይነት አግኝቶ ትግሉ ቢጀምርም ሴቶች እንደ ሴትነታቸው የሚደርስባቸው በደል ድርብ ድርብርብ ነው መባሉ ዛሬ ጫና ተሰጥቶት መነሳት መታወስ ያለበት ሆኖ ይገኛል። ባህል ሃይማኖት በሚል ሴቶች ላይ ሲደርስ የነበረው በደል ዛሬ በተለይም ጽንፈኝነት በተፈነበት ወቅት ብዙ ተባብሶ ይገኛል። ዛሬ ታሪክን ከመለስና ከወደኋላ ጉዞ ወደፊት መገስገስ ማለት የሚቀናው ነው ቢገኝም ሴቶች አልተጨቆኑም፣ መጨቆናቸውም የተፈጥሮና የሚጠበቅ ነው። ሴት ዝቅተኛና ደካማ ናት የሚሉትና ሰፍነው የነበሩት አቋሞች ዛሬም የተወገዱ እንዳልሆነ ይታወቃል። ተራማጁ ክፍል ከየካቲት 66 በፊት የሴቶች ጥያቄ ብሎ ቢነሳና ይህን መሰረታዊ መፈክር ሲያሰማ ተቀባይነቱ ብዙ አልነበረም። የሴቶችን መብት መርገጡ፣ እኩልነትን መካዱ፣ ትምህርትን መንፈጉ፣ ወንዶች በታች ማድረጉ፣ ለድብደባ ማጋለጡ፣ እድሜያቸው ሳይፈቅድ መዳሩ፣ የሰውነታቸው ተቆጣጣሪ መሆናቸውን መከከሉ ወዘተ ሰፍነው የነበረ ነው። ሴቶች ለራሳቸው ለዚህ ትግል ግንባር ቀደም ለመሆን በመጀመሪያ ቢያዳግታቸውም ቀስ በቀስ መብታችን ይከበር እና እህቱን ያላከበረ ራሱንም አያከብርም ብለው ግንባር ቀደም ሚናን መያዝ ችለዋል። ተራማጁ እንቅስቃሴም ሴቶች አጠቃላይ ትግሉ አጋል ቢሆኑም በራሳቸው ደረጃ በሴትነታቸው መደራጀት አስፈላጊ መሆኑን በመገንዘብ የሴቶች ስብስቦችና የጥናት ክበቦች በተለይ ሁኔታው በሀገር ቤት በይፋ ስላልተፈቀደ በውጭ ሀገር እንዲመሰረቱ ተደርጓል። ወንዶች የሴቶች ጠላቶች ናቸው በሚል የተሳሳተ መርህ ዙሪያ መደራጀት የሚለውን አቋም ሁሉም ባይቀበሉትም ወንዶች አብዮታዊ ተባሉ አድሃሪ በሴቶች ጥያቄ ላይ ተመሳሳይ የወንድ ትምክተኛ አቋም ሊኖራቸው እንደሚችል ተሰምሮበት ነበር። ይህ ትምክት በቤተሰብም ሆነ በህብረተሰቡ ደረጃ በትምህርት በስራም ወዘተ የተከሰተ ነበር። ሴቶች እንደ ወንዱ የአገዛዝ ጭቆና ሰለባ ቢሆኑም በተለይ በሴትነታቸው ደግሞ ከወንዶች ልዩ በደልና ጭቆና ሲደርስባቸው እንደነበረና አሁንም እየደረሰባቸው እንደሆነ የሚካድ አይደለም የምናየው ነው። ድርብ ጭቆና የተባለው ለዚህ ነው። ሴቶችን ለማደራጀትና ለመታገል ወጣትና ተራማጅ ሴቶች ያደረጉት ጥረት በየካቲት 66 ፍሬ አፍርቶ ሴቶች በዚህ አብዮት ደማቅ ተሳትፎ በማድረግ ትግሉን ጥልቀት ሰጥተውታል። ፋሽስቱ ደርግን ህዝብን ማፍተን ሲጀምር ሴቶች ጭቆኖች ጎን ቆመው ኢህአፓን አቅፈውና ደግፈው በከተማም በገጠርም ቆራጥ ትግል አካሂደው መስዋዕትነትን ከፍለዋል። የቀይ ሽብር ብዙ ሺህ ሰለባዎች ሴቶች ነበሩ። በገጠርም በሚታገለው ሰራዊት ታቅፈው ታሪክ የማይረሳ ጽኑ ትግል አካሂደዋል። ይህ ሁሉ በታሪክ ተመዝግቦ ያለ ነው። ተነሽ ኢትዮጵያዊት ሲባል በስፋት ኢትዮጵያውያን ተነስተው ሀገር ወዳድነታቸውን ቆራጥነታቸውን አስመስክረዋል። የዛሬው ተነሽ ኢትዮጵያዊት ጥሪን ሰሚና አዳማጭ እንደሚኖረው ምንም ጥርጣሬ የለውም። ጭቆናው ዛሬም ቢከፋ ሴቶቹ ከትግሉ አውድማ አራቁም። ሴቶች ግማሽ ሰማይን በትከሻቸው ያቆሙ ናቸው የሚል አነጋገር አለ። ለሴቶች ተሳትፎም ህዝባዊ ትግል አይሳካም ተብሏል። በዚያው ደረጃ ግን ነፃ አውጪ ወይም አብዮታዊ እንቅስቃሴ ነን ብለው ለስልጣን ሲበቁ የኤርትራው ሻቢያ፣ የአልጄሪያው ኤንኤፍኤል ሴቶችን ከመድረክ ገለል አድርጎ የወንድ ትምክህትን የሚያንጸባርቅ አገዛዝ መስርተዋል። ወያኔም ከዚህ የተለየ አላደረገም። በፈረንሳይ መንግስት ሚኒስቴሮች እኩል በኩል ሴቶችና ወንዶች ሚኒስቴሮች ሲኖሩ በነ ወያኔ አሉ የሚባሉት በጣት የሚቆጠሩ ሴቶች የነ ሰባሃት ነጋን እህት ጨምሮ ሚዛናቸው ገለባ ነው። የሚያሳዝነው ደግሞ በተቃዋሚ መስክ ፖለቲካ የወንዶች ክበብ ሆኖ የሴቶች ተሳትፎና ሚና ደግሞ መገኘቱ ነው። የተቃዋሚውንና የህዝብ ትግል በማዳከም ደረጃ ወያኔን ባዕዳንም የሚጫወቱት ሚና የሴቶችንም ተሳትፎ ከማጫጫት አንፃር ከፍተኛ ሚና አለው። ወያኔ ወጣቶች ወደ ትግል እንዳይገቡ የዘረጋው ወጥመድ፣ የአደገኛ እጾች ልምምድ መስፋፋት፣ ዝሙትና የመሳሰሉት ግንባር ቀደም ሚና ሊኖራቸው የሚገባውን ሴቶች ከጥቅም ውጭ አድርጓል። ሴቶችና ፖለቲካ ውሃና ዘይት ናቸውንም ለማስፈን ዘመቻው ገና አላባራም። ትምክህተኛው ወያኔ ግን የሴቶችን መብት በሰፊው ረግጦ በደል እየፈጸመ መሆኑን መካድ የሚቻል አይደለም። የሴቶች ተሳትፎ ወሳኝነቱ ቁጥራቸው የሚሰርጽ ነው። በኢትዮጵያ ወጣቱ ከህዝብ አብዛኛው ሲሆን ከነዚህም ብዙዎቹ ሴቶች ናቸው። እናት እህት የሌለው ወታደር የለም እንደሚባለው ሴቶች ከተደራጁ የጠላትን መሰረት ለማፍረስ አይነተኛ መሳሪያ ናቸው፣ ችሎታም አላቸው። የሴቶች ጥያቄ የትግሉ አካል ነው ሲባል ጭቆናው ያው መደባዊም ጾታዊ መሆኑን ለማቅረብ ነው። ሴት የወንድ ተገዥና ባሪያ ናት የሚለውን አድሃሪ አቋም በባህልና በሃይማኖት ሸፍኖ ማቅረብ ጊዜ ያለፈበትና አሁን ሊያንሰራራ ቢሞክርም መወገዝ ያለበት ነው። የእነ አይሴትን አቋም ሆነ የአክራሪ ክርስቲያኖች አቋም ትክክል አይደለም። ሁሉም ሰው እኩል ነው የሚለውን ካልተጻረርን፣ ዘረኝነት የተፈጥሮ ነው ብለን ካላመንን፣ ሴት የእኩልነት መብት ተፈጥሮን ነፍቋታል የሚለውን መቼም ቢሆን መቼ ልንቀበለው የሚችል አይሆንም። ለዚህም ነው ተራማጁ ኃይል ገና ከጥንቱ የሴቶች መብት ካልተከበረ ድንም ስርየትም ዘበት ነው ሲል የተዋደቀው። በዚህ መንፈስ ነው የኢሃፓ የፖለቲካ መርሃ ግብር በወንዶችና በሴቶች መካከል የእኩልነትን መብት ማስከበር አንደ ግባችን ነው ሲል ከ1964 ዓ.ም ጀምሮ ያሰፈረው። በዝርዝር ለማቅረብ የሚያዝያ 6/1998ቱን መርሃ ግብር አንቀጽ 11 ብንመለከት በፖለቲካ፣ በኢኮኖሚ፣ በማህበራዊ ኑሮና በባህል፣ በትምህርት፣ በጤና አገልግሎት ወዘተ በወንዶችና ሴቶች መካከል እኩልነት እንዲኖር ማድረግ፣ የተመሳሳይ ስራ እኩል ክፍያን ማረጋገጥ የሴቶችን በማህበራዊ መደራጀት መብት ማስከበር ለማህበረሰብ እድገትና ነጻነት የሚስማሙ የጋብቻና የቤተሰብ ግንኙነት ህጎችን ማውጣት በዚሁ ህግ በሚወሰነው መሰረት ለአቅመ ሔዋን እድሜ ያልደረሱ እንዳያገቡ ማገድ ሴቶች ወሊድን ለመቆጣጠር ያላቸውን መብት ማስከበር ሴተኛ አዳሪነትን ለማስቀረት ለሴተኛ አዳሪነት መስፋፋት የሆኑትን ሁኔታዎች ለማስወገድ መጣር ለሴተኛ አዳሪዎች ትምህርትና ስራን ለመስጠት መጣር በኢትዮጵያ ገጠሮች ውስጥ የሴቶችን ህይወት ለማሻሻል አስፈላጊ የሆኑትን የመጠጥ ውሃ ቧንቧዎችን ወይንም ጉድጓዶችንና የውሃ ቦዮችን የወፍጮ ተፈላዎችንና የማገዶ አቅርቦቶችን ቅድሚያ መስጠት የሴቶች መብት መከበሩን ማረጋገጥ ኢህአፓ ይህን ሲል መሰረታዊውን የስርዓት ለውጥ አስቀድሞና ሴቶችን በሀገራቸው ፖለቲካና ኑሮ ላይ ሚናቸው ተከብሮ መገኘቱን ቅድሚያ ሰጥቶ ነበር ነው ሴቶች የሚጨቆኑበት ሀገር ነጻ ነኝ ዲሞክራሲያዊ ነኝ ሊል ፈጽሞ አይችልም አይደለም የአሁኑ ጸረ ወያኔ ትግል ሴቶችን በማነሳሳት በማደራጀትና በትግል በማሰለፍ ላይ ሊመሰረት ይገባል የሴቶች ጥያቄ ስንልም ዛሬም እንደ ትናንቱ የጥቂት ከበርቴና ምርጥ ሴቶችን ጥያቄ በሚል ሳይሆን ሚሊዮኖችን ሴቶችን የሚመለከተውን የሚነካውን ለማለት መሆኑ መዘንጋት የለበትም ትንክህትን የማሸነፍ ትግሉ ረጅም ጊዜ የሚፈጅ ቢሆንም መጀመር ያለበት ግን ትላንት ካልሆነ ዛሬ ነው ትግላችን ይፋፋል
ዘጠኝ ባድ ተሸክመን ተጠንቀው ጋር ይበለጣማል ጀርባዋት ኪላጣዝ ላይ ከርማል ላይነት ጎደች የኔማ የናፈቀሩት የሌለው አዘወሽሩ የማይለው ለሶ ምግቡን ጠዋት ማታ ብሎ አሳደገኝ ልጅ በርታ የኔና ደጓ ተርታታዋ እምዬ ወላጅ ፈጣሪዋ ኧረ ወዴት ነው መኖርያው
ወይና ደጓ
ወገን ያላችሁ ተጫውቱ እኔ ግን ገፍያ ታደልኩ እንባ ብቻ ነው ያተረፈ እስቲሩልኝ የምታውቀው ወዝት ድንገት ብትሰማል የኔና ደጓ ከርታቷ ኧረ ወዴት ነው መኖሪያው የሰው የእንስሳ ያራዊት የዓለም ሁሉ ሰራዊት እናት ኖራለች መድኃኒት እንደሆነ ቢመቻችሁ እስቲ አይኗን ለዋም ትታችሁ ለካስና ዝም ናጠራፊ ዛሬ አለይ ሲባት ነገ ተፊ ለዚህው መጥፎ እርኩስ ዓለም በሰው ልጅ መሃል ፍጥሪ የሰው የእንስሳ ያራዊት የዓለም ሁሉ ሰራዊት እናት ኖራለች መድኃኒት
የሰው የእንስሳ ያራዊት
ማን ያውራ የነበረ ዛሬ ሀገራችንን ኢትዮጵያን እየዘረፉና ያደሙት ያሉት ቀዳማይ መብት ተብለው ሊሞገሱና ጉዲት የሆኑት ሚኒስቴር ተብለው ተሽመው መድረክ ላይ አጣብቦ ሲመክሩ ማየት ብንገደድም የኢትዮጵያ ሴቶች በታሪክ ተመዘገቡት በጀግንነታቸውና ለናት ሀገራቸው ከፍተኛ የሆነ አስተዋጽኦ በማድረጋቸው ነው ዛሬ በሁሉም መስክ የታሪክ አተላዎች አለን ያሉ ቢያስቸግሩም ሀቅን መሰረት የተደረገው ታሪክ በሚጻፍበት ወቅት ግን ለሁሉም ግልጽ የሚሆነው ሀቅ እናቶቻችንና እህቶቻችን ለዚች በደል ለበዛባት ሀገር ያደረጉት ለገብ ትግልና የከፈሉትም ከፍተኛ መስዋዕትነት ይሆናል። ያፓክ ተመሰረተበት ከ1964 ዓ.ም ተመረጀ ጀምሮ የሴቶች ጥያቄ በፖለቲካው ትግል ይምረው የሚገባውን ቦታ በመስጠት ታግሏል። ዛሬም የትግሉ ግብን አልመታምና
በማያወላውል መንገድ ቀጥሎበታል ቀጥሏል። የሽቶች ጥያቄ ብሎ ኢህአፓ ሲታገል የህዝብ ግማሽ አካል የሆኑ ሽቶች መብትን በተመለከተ የሚደርስባቸውን ዝግናኝ በደል በማስወገድ መብታቸውን ማስከበር ማረጋጋት ያስፈልጋል በሚል ነው። ሽቶች ግማሽ ሰማይን ተሸክመው ያዙናቸውና ተበድለው እንብኝ ካሉ ሰማይ ይደረመሳል በሚል አነጋገር ያቀረቡት ቻይናውያን የአንድን ሀገር ወሳኝ ዜጋ መብት ነፍቆ ሀገር አለ ዲሞክራሲ አለ ማለቱ የማዋጣ ባልት መሆኑን ለመግለጽ ነው። ሽቶች ያገሪቷ ሁለገብ መሰሶ ሆኖ ሳለ በመደባቸው ብቻ ሳይሆን በጾታቸው በተለይ አጽያፊ ጭቆና ይደርስባቸዋል። አብዛኛው ዜጋ በጨቋኝ ስርዓት ይበደላል ብንልም ሽቶች ደግሞ በጾታቸው የተነሳ ያጠቃላዩ የወንድ ተምክት ሰለባ ሆነው ድርብ ድርብ በደልና ጭቆና ይደርስባቸዋል። የሽቶችን በደልና ብሶት አድምጠናልና ለለውጥን ተሰልፈናል የሚሉና በወንዶች የበላይነት ስር ያሉ ድርጅቶች ራሳቸው ሳይቀሩ የሽቶች ጥያቄ የሚሰጡት ምላሽ የአንገት በላይና ባዶ መሆኑን ደጋግመን አይተናል ታዝበናል። ወያኔን ብንወስድ አርሶ አደር ሴት በሬጠምዳ ስታርስ በፎቶ አንስቶ እነሆ ሴት ልጅ ነፃ ሆነች ከወንድ እኩልነት ብሎ ያወናብድ ቢጥርም የሴት እኩልነት የወንድን ስራ በመስራት ብቻ የሚከሰት ይመስል በድርጅቱ ሆነ በአገዛዙ የሴቶች ቦታ ተጋደልት ሆኖ ጭዳ ከመሆን ባሻገር ምንት ነው። ቀዳማይ መቤት ተብዩዋን ብትሆን ሴቶችን ጭራሽ ካለመወክለው አይላ ኃይሏ ባለቤቷ መሆኑን ማንም አይስተውም። ዛሬ ተቃዋሚ ድርጅት ነን የሚሉ ሁሉ ያፓንም ጨምሮ የወንዶች ክበብ ናቸው። በድርጅቶች የሴቶች ተሳትፎ ዝቅተኛ ነው። መድረኩንና አለ የተባለውን ስልጣን ያዙት ሁሉ ወንዶች ናቸው። ከዚህ በላይ ደግሞ ለብዙዎቹ የሴቶች ጥያቄ የትግላቸው መፈክር አይደለም። ያፓ የሴቶችን ጥያቄ ተገቢውን ሚዛን ሰጥቶ ትልሽ ያካሄድ ወጣት ሴቶች የጥናት ክበብ ዙሪያ ተደራጅተው ለጥቆም የራሳቸውን ማህበር እንዲያቋቁሙ በማበረታታት ነበር የጀመረው። የካቲት አብዮት ጊዜም የሴቶች አስተባባሪ ኮሚቴን በመመስረት የሴቶችን የመብት ትግል ለማጠናከር ያቅሙን ጥሯል። ያፓ የሴቶች ትግል በወንዶች ሞግዚትነት የሚካሄድ ነው ብሎም ስለማያምን ሴቶችን በመቀስቀስ በአጠቃላዩ ትግል በማሸለፍ የነቁትና የተደራጁት ሴቶች እህቶቻቸውንና እናቶቻቸውን የማደራጀትና የማታገሉን ግዳጅ በቅድሚያ እንዲሸከሙ አድርጓል። ያፓ ሴቶችን ድርብ ጭቆና ማውቁ የመጀመሪያው ደረጃ ነበር። ሴቶች በጾታቸው እየደረሰባቸው ያለውን በደል ቦታ ባለመስጠት ሁሉም ነው የሚበደለው በሚል ሽፋን የሴቶችን የመብት ጥያቄ ወደ ጎን የሚያደርጉ ብዙዎች ናቸው። ሴቶች በራሳቸው የመደራጀታቸውን መብትና አስፈላጊነቱንም ያፓ ቢቀበልም ሌሎች ደግሞ ሴቶች በአጠቃላዩ በሚታገል ድርጅት ውስጥ መኖራቸው ይበቃል በሚል የወንዶችን ተራማጅነን ባዮችን ጨምሮ ትምክት ሸፋፍ ነው ያልፉታል። በአገራችን ቀርቶ በባዕድም ቢሆን ሴቶች ለነጻነት ደማቸውን አፍሰው የተባለው አገራዊ ነጻነት ሲገኝ ግን ሴቶች ከጭቆና ወደ ጭቆና ከመሽጋገር ሌላ መብታቸውን አለማግኘታቸውን አይተናል። ያፓ የተቀበለውን እስከተወሰነ ደረጃም ተግባራዊ መሆኑን ያረጋግጠው ሌላ አብይ ጉዳይ የሴቶች ድርጅት አንጻራዊ ነጻነት እንዲኖረው ያሻል የሚለውን መርህ ነው። አይሸማ ወይም ወያኔ የሚቆጣጠረው የሴቶች ማህበር አይነት ሳይሆን ነጻ የሆነና ሴቶችን የሚወክል ሴቶች የሚቆጣጠሩት የሴቶች ድርጅት መኖሩ ወሳኝ ነው። ወንዶች ወይም አገዛዙ የሚቆጣጠሩት የሴቶች ድርጅት በመሰረቱ የወንዶች ድርጅት ወይም መሳሪያ ነው። የሴቶች ጭቆና በጥቅሉ በሁሉም ዜጋ ላይ በሚደርሰው ጭቆና ውስጥ ገብቶ ሊገለጽ የሚችል አይደለም። ከበርቸውም ሆነ አሽዋደሩ ወንድ በወንድነቱ ሴቶችን በተመለከተ የበላይነትን ይዞ በደል ይፈጽማል። በእምነቶችም ደረጃ የሴቶች ቦታ ዝቅተኛ ተደርጎ መቀመጥ ያለ ነው። ታሪክም ቢሆን አልፎ አልፎ ጣይቱ ቢልም የሴቶችን ደማቅ ሚና ከቶም አያወሳም ብንል ማጋነን አይሆንም። በሀገራችን ያሉትን ልዩ ልዩ ባህሎችን ብንመረምር ደግሞ ብዙ ጸረ ሴት የሆኑ ልምዶችን በባህል ሽፋን መቀጠላቸውን እናያለን። አቅመ ሔዋን ያልደረሰችውን መዳር፣ የፈርዖናውያንን ግርዛት ቡኖላ ወይም በከፊል መፈጸም፣ መጥለፍ፣ መድፈር፣ አካሏን ማበላሸት ወዘተና በትምህርትና በስራ መስክም እኩልነቷን አለማስከበር ሊጠቀሱ የሚችሉ ናቸው። በሃይማኖት ሽፋንም የሴት ልጅ መብት ይረገጣል። ዛሬ በሀገራችን የሴቶችን ቦታና ሚና በሚገባ ብንመረምር የዚህ በደልና ልዩነት ሀቅነት ግልጽ ይሆንልናል። ዛሬ በሀገራችን የድገትም ሆነ የዲሞክራሲ ጥያቄ ሲነሳ የሴቶች መብት አለመከበር አላይ የሚባለውን ዲሞክራሲ ምታት መሆኑን ባዶ መሆኑን ያሳየናል። የሴቶች ጭቆና የሸፈነበት ህብረተሰብ ከዲሞክራሲ የተገለለ ህብረተሰብ ነው። ስለዚህም የሴቶች ጥያቄ ራሱን የቻለ ግን መላ ህብረተሰቡንም የሚመለከት ጥያቄ ነው በሚል ኢህአፓ የሴቶችን በትግሉ ተሰልፈው ለመብታቸውም ለሀገር ነጻነትም እንዲታገሉ ሲቀሰቅስ ቆይቷል። ሀገራችንን ሊጎዳና ሊወር የመጣውን ጥላት ሁሉ ለመቋቋም በተደረጉ ትግሎች ሴቶች ገላቸው በስፋት ባይወሳም ሚናቸው ቀላል አልነበረም። በየካቲት አብዮት ወቅትና ከዚያም በኋላ ሴቶች ግንባር ቀደም ሆነው አረመኔውን አገዛዝ ታግለዋል። በኢህአፓም ተደራጅተው በከተማውም ሆነ በገጠሩ የትጥቅ ትግል አኩሪ ታሪክ ጽፈዋል። የባህር ገመድ ተብቶ ሳፍናቸው ተነሽ ጭቁን ሴት ብለው በድፍረት በትግሉ ገብተው የከፈሉት መስዋዕትነት በቀላሉ የሚገመት አይደለም። በሴቶች ተሳትፎ ትግል ምን ያህል ሊጎለብት እንደሚችልም አሳይተዋል። በተካሄደው ረጅም ትግል የሴቶች ሁኔታ የመሻሻል ገጽ ቢያሳይም ዛሬም ቢሆን ብዙሃኑ የኢትዮጵያ ሴቶች የእኩልነት መብታቸው አልተከበረም። የህግ ዋስትና በበቂ አላገኙም። ሲበደሉም ፍትህ ትርቃቸዋለች። በአገዛዙም በወንዱም ይበደላሉ። ለዚህም ነው ኢህአፓ ዛሬም ቢሆን የፖለቲካ ፕሮግራሙ አንዱ አብይ ነጥብ የሴቶችን ጥያቄና የእኩልነት መብት በሚመለከት የሆነው። ሴቶች በሁሉም መስክ ማለትም በስራ፣ በትምህርት፣ በመሰረታዊ መብት ደረጃ ምንም ልዩነት ሳይደረግባቸው እንደ ዜጋ መብታቸው ታውቆና ተከብሮ መገኘት አለበት። ይህም በለፈፋ ደረጃ ወይም በሰነድ ተጽፎ የሚሻግት ሳይሆን በገቢር መዋል ያለበት መርህና ድንጋጌ ሆኖ መገኘት አለበት። የጋብቻ ህግ፣ የሴቶች መብትን በተመለከተ የሚወጣ ልዩ ህግ ወዘተ በስራ መዋል መከበር አለባቸው። በሴቶች ላይ የሚደርሰው የአካልና የመንፈስ ጉዳት፣ በደል፣ ግፍ ሁሉ መቆም አለበት ማለት ነው። ግፍ ፈጻሚዎችና አድሎን አስፋኞች ደግሞ በህጉ መሰረት ሊቀጡ ይገባቸዋል። አርሶ አደሯ ወይም የገጠሯ ሴት በቅድሚያ በኢኮኖሚ መስኩም ጭምር መብቷን እንድታስከብር ማድረግ ያሻል። ሴቶች በሀገራቸው የዛሬና የነገ ሁኔታና እጣ ላይ ደማቅ፣ ቀጥተኛና የራሳቸው ነጻ ተሳትፎ እንዲኖራቸው ማድረግ ደግሞ የግድ ነው። ይህን መብታቸውን የማስከበሩ ሂደት ደግሞ ወሊድንም የመቆጣጠርና የአካላቸውም ባለቤት የመሆን መብት ይጠቀልላል። የሴቶችን መሰረታዊ መብቶች የሚቃወሙ እምነቶችና ልምዶችን በተመለከተ የአፓ ሰልፉ ትላንትም ዛሬም ከሴቶች ሙሉ መብት ጎን ነው። ዛሬ በትግላችን መድረክ ለዲሞክራሲ ቆመናል እያሉ በተጨባጭ ግን ከጸረ ዲሞክራሲና ኋላ ቀር አቋማቸው ባልተላቀቁ ግለሰቦች ቢጣበብም ይህ ዳዴ እያለ ያለው ህዝባዊ ትግል ጥንካሬን ያገኘ ዘንድ የሀገራችን ሴቶች በትግሉ መሰማራት አለባቸው። ሴቶችን በትግሉ ማሳተፍ ካልተቻለ ትግል ተብየው መጨረሻው አሁን እያየን ያለነው እንጎንበስ ለወያኔ የባሰና አሳዛኝ ይሆናል። ድርጅቶች ይሁነኝ ብለው ሴቶችን ወደ ትግሉ ለመሳብ መጣር ይኖርባቸዋል። ይህንን ማድረግ ካልቻሉ ትግሉ ወደፊት መሄዱና ግቡን ማግኘት አይችልም። የሴቶችን ተሳትፎ እውን ማድረግ ያለብን ለትግሉ አሸናፊነት ዋስትና በመሆኑ ሲሆን፣ ሴቶች ግን ለጋራው ትግል ተሰልፈው ዋጋ ከፍለው በመጨረሻ ደግሞ የበሰበሰውን ጭቆና በላያቸው ላይ ቀጣይ እንዳይሆን መደራጀት መከላከል አለባቸው። ኢህአፓ ይህንን በተመለከተ ያካሄደው ትግል የሚታወቅ ነው። ሴቶች በድርጅቱ ተሰልፈው መብታቸውን ተከብሮ ሚናቸው ታውቆ ጀግንነታቸው ተደንቆ ታግለዋል። እናቶች በከተማው ትግል ወቅትም ያደረጉት አስተዋጽኦ አስደናቂ ነበር። ወጣት ሴቶች ብዙ መቶና ሺህ ወንዶችን እየመሩ በዱር በገደሉ ድሎችን አስመዝግበዋል። ይህ ሁሉ የታሪክና የተሞክሮ ማህደራችን ግልጽ ያደረገው ሀቅ የኢትዮጵያ ሴቶች የትግሉ መሰሶ መሆናቸውን ነው። የጀግና እናት ብቻ ሳይሆን የጀግንነት ቋትና መከሰቻ መሆናቸውንም ነው። የቤት እመቤት ብቻ ሳይሆን የትግሉም እመቤት መሆናቸው ነው። ለጃት አዳጊ የፍቅር ምንጭ እናቶች ቢሆኑም በጠላት ላይ ያመረረ ጥላቻን ይዘው በቆራጥነት የሚታገሉ መሆናቸው ነው። ትግሉ ህይወቴ ነው ብለው የተሰዉ ሴቶችን ስንዘክርና ዛሬ የትግል አባወራንን ስሪ ለክሰናል ብለው እየደነፉ ጠላት ሲቆጣ ብረት የሚይዛቸውን የወረቀት ነብሮችን ስናስተያይ ሴቶችን ወደ ትግሉ የመሳቡ ግዳጅ በጣም አጣዳፊ ሆኖ እናገኘዋለን። ሰማይ በግማሹ አይቆምም። አለ ሴቶች ተሳትፎም ትግል ከግብ አይደርስም። ኢህአፓ ትናንት የሀገራችንን ጀግኑ ሴቶች አደራጅቶ እንደታገለው ሁሉ ዛሬም ሴቶችን ወደ ትግሉ ለመሳብ ሙሉ ትኩረትን ሰጥቶ መንቀሳቀስ የግድ ነው ይላል። የኢትዮጵያ ሴቶች ታሪክ ጽፈዋል። ዛሬም ከበደሉ ክምር ስር የነገን ብሩህ ተስፋ ሲፈነጥቁና ህብረተሰቡን ሲያስቀጥሉ የምናያቸው እነርሱ ናቸው። ማን ያውራ የታገለ ካልን ደግሞ ወሬውም ታሪኩም ለጀግኖች ሴቶች መጥተው አለበት። የትምክትና የጭቆና ገመድ ይበጠሳል። ሴቶች መብታቸውን በትግላቸው ያረጋግጣሉ።
የወያኔ በትር በኢትዮጵያውያን ሴቶች በአንድ ሀገር ውስጥ የሴቶች መብት ሳይከበር እድገት ሊኖር አይችልም። በወያኔ ስራ የሴቶች እኩልነት አልተረጋገጠም። አስፊ ወያኔ እንደፈለገ በሚያደርጋት ኢትዮጵያ የሴቶች ተሳትፎ የተገደበ ነው። ወሳኝ በሆኑ የሐላፊነት ቦታዎች መመደብ የማይታሰብ ነው። ለኛ ሴቶች በወያኔ ስርዓት ሁሉ በሮች ዝግ ናቸው። ታዲያ በሀገራችን ውስጥ ላለው ችግር መፍትሄው የሴቶች ተደራጅቶ መታገልና መጠንከር ነው። ተቆርቋሪ አካል የሌላቸው የሀገራችን ሴቶች ህይወታቸው አሳሳቢ ደረጃ ላይ ይገኛል። ለዚህም በየጊዜው ወደ ተለያዩ አፍሪካና አረብ ሀገራት በተለይም በሱዳን በየመን በተለያዩ አረብ ሀገራት ያሉ ሴቶች እህቶቻችን ተጠሪ እንደሌላቸው በመገመት የየሀገሪቱ ዜጎች እና መንግስታት እንደፈለጉ ሲያሰቃያቸው እያየን ያለነው እውነት ነው። የኢትዮጵያ ሴቶች እንዲህ በየሀገሩ የሚሰደዱበት ምክንያት የወያኔ ስርዓት ነው። የወያኔ የዘር የፖለቲካ ሴቱንና ወጣቱን አማሮታል። ወያኔ ዲሞክራሲያዊ መብቶችን በመፈፍ ህዝብን ረግጦ እየገዛ በመሆኑ ህዝብ በተለይ ሴቶችና ወጣቶች ሀገሩን እየጣሉ መሰደዱን ተያይዘውታል። ስደት ለኛ ሴቶችና ወጣቶች በምንም አይነት መፍትሄ ሊሆን አይችልም። ከዚህ በሁሉም ዘርፍ ተጠቃሚ የሆነ ያለው ወያኔ ብቻ ነው። ወያኔ በዘመናዊ ባርነት የሚመጣውን የደም ገንዘብ የሱ እድሜ ማራዘሚያና ወገናችንን የሚፈጅበት መሳሪያ መግዣ ጉልበቱ በመሆኑና አገር ተረካቢ ዜጋ ሀገር አልባ የማድረግ የተጠና ስልት በመሆኑ እስከመጨረሻው እስትንፋሱ አይላቀቀንም። ታዲያ ምን ማድረግ አለብን? መሰደድ ወያኔ ከሚያደርስብን ግፍና በደል መገላገያ አድርገን መውሰድ ፍጹም የተሳሳተ ነው። መደረግ ያለበት ነገር ወያኔን በመደራጀት ለአንዴና ለመጨረሻ ጊዜ ማስወገድ ነው። መደራጀት ሲባል በአመቺ መንገድ ሁሉ መደራጀት የግድ ይሆናል። ይህ ስል በሚስጥር መደራጀት እንዳለ ሆኖ ማለት ነው። እኛ ሴቶች በዚህ ላይ ብዙ ይጣበቀብናል። እኛ ሴቶችና ወጣቶች በሚስጥር በመደራጀት ላይ ሰፊና ጥልቅ እውቀት እንድናገኝ ከቀደምት የትግል ተሞክሮ ትምህርት መቅሰም ይጣበቀብናል። አምባገነኑ ወያኔ ነጻነት ወዳድ የሆነውን ህዝባችንን እንዲሁም ሴቶችና ወጣቶችን ጭካኔ በተሞላበት መንገድ እንዲሁም አግባብ በሌለው ሁኔታ ሁለንተናውን ባዶ አድርጎ ይገኛል። እና አበራሽ በርታን ከያሃባ ደብዛቸውን በማጥፋት እና ብርቱካን ሚደክሳንና በመሳሰሉት ላይ ይህ ሰብአዊ ድርጊት በመፈጸም እኛ ሴቶችና ወጣቶች ትግል ለምን ለማሰኘት ብዙ ዳክሯል። ሀገራችን ኢትዮጵያ ወያኔ ክራንቻውስ ከገባሽ ጊዜ ጀምሮ ወያኔ ወጣቶችንና ሴቶችን በዲፕሎማሲ ሳይሆን በኃይልና በጠመንጃ እየገዛ በረቀቀ መልኩ ስነ ልቦናውን አቅሙን አዳክሞ በሀገሪቱ የሚገኙን ሁሉን አይነት የሀገሪቱን ዜጋም አሸማቆ ሀብት ንብረት እየዘረፈና ለስደት እየዳረገ ሀገራችን ሰው አልባ ተረካቢ ያለላት ባዶ አድርጓታል። በአሁኑ ሰዓት የወጣቱና የሴቱ ትግል ምን ያህል ጠንካራ እንደሆነ ሁሉም ዜጋ የሚያውቀው ነው። ጭቆናና ግፉ የበዛበት ትውልድ ለሀገርና ለነጻነት ይህ ነው የማይባል መስዋዕትነት እየከፈለ ይገኛል። እኛ በየሀፓ ውስጥ ተደራጅተን ያለን ወጣቶችና ሴቶች በሀገር ውስጥም ሆነ በውጭ ሀገር የሚደርሰውን በደልና የሚፈሰውን የወገናቻችንን ደም ከንቱ ሆኖ እንዳይቀር በተባበረ ኢትዮጵያዊ የነጻነት መንፈስ እንነሳ ዘንድ ጥሪያችንን እናስተላልፋለን። ዛሬ ኢትዮጵያውያን ያለንበት ተጨባጭ ሁኔታ ስሜትን የሚጎዳ ነው። ይህ የግፍ ዘመን እንዲያበቃ በጋራ እንነሳ በማለት ወገናዊ ጥሪያችንን እናቀርባለን። እናሸንፋለን። እናስለምን ትሙን ይዳጉም
ነኝ። ኢስላምም ሁን ክርስቲያን፣ ታዛዥም ሁን ባለስልጣን፣ ጻድቃንም ሁን ኃጢአተኛ፣ የጦር መሪ ፈራጅ ዳኛ፣ ምሁርም ሁን ተመራማሪ፣ አራሽ ገበሬ የፋብሪካ ሰሪ፣ ንጉስም ሁን ፕሬዝዳንት የአገር መሪ፣ መንገድ ጠራጊም ሁን ወርቅ አንጣሪ፣ የነጻነት ታጋይ የመብት ተከራካሪ አውኔኔ ሴቲቱ ቀጥ ብለ እንድትሄድ የፈጠርኩል የጀርባህን አከርካሪ አው እኔኔ አረገሽ ስባል ከደስታ በስተቀር ለደቂቃ ያላዘንኩ ሞቅ ካለው ጓዳ ለዘጠኝ ወር የተሸከምኩ ወደዚህ ዓለም ብቅ ስትል የመጀመሪያ ልቅሶውን በሰቀቀን የተካፈልኩ አው እኔኔ ሴቲት የዚች ዓለም ቅመም የሁሉም መድኃኒት የአልበርት አይንስታይን ሊዮናርዶ ዳቪንቺ አውሮፕላኑን የፈጠሩ ሁለት ወንድማማች የሼክስፒርና የሎረት ጸጋዬ ዕቁ ባለቅኔ ያንን ሐማቱማ ኃይሉ ጎመራውን የፈጠርኩኝ እኔ አው እኔኔ ሴቲት ፍርሃት ያልወጠረኝ የነጻነት ታጋይ የህዝቡ ወታደር ጥላ መከለያ ዋልታና ማልገር እኔ ለመሆኔ የሰው ዘሮች እናት አትሻምርምር አትፈልግም ጥናት አውኔኔ ሴቲት ወላጅ የና አበራሽ የኔ ትርሲት የጸጋዬ ደብተራው የጋይም የገለብ ደፍላ የማርቲን ሉተር ኪንግ የማልከም ኤክስ የማንዴላ የምርሳው ካሳ የሚኒሊክ እናም የጣይቱ የበላይ ዘለቀ የባልቻባ ነፍሶ ወላጅ ነኝ ሴቲቱ ስንት ጀብዱ ሰርተው ስማቸው ያልተነሳ በቅኝ ጊዜዎች ላይ ያኖሩ ጠባሳ ባለታሪኮቹ የኢትዮጵያ አርበኞች ካላወቅ ተረዳ ናቸው የኔ ልጆች እናም አታውቅም እንዳው ልንገር የመተንፈሻ ሳምባ የደም ስር የነጻነት ምልክት የክብር አውኔኒንግ ሴቲት አገር ስለዚህም ክብር ይኖር አው ሴት ነኝ